ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አሁን መጭጫችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ የተደረሰውና በተጫነጀው ብሬ መኮንን የተተረጎመውን የሐበሻ ጀብዱ መጽሐፍ ምዕራፍ 13ን እናሰማለን። በዚህ ክፍል ለፋሽስት ኢጣሊያ ያደሩ ባንዳዎች አርበኛ ታጋይ ጀግኖችን በምን አይነት ሁኔታ ይፈታተናቸው እንደነበረ እንመለከታለን።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። ክፍል 13 ምዕራፍ 28 ከሽፍቶች ጋር ግብግብ። ከአምስት ወር አስቸጋሪ ህይወት በኋላ ለመጀመሪያ ጊዜ ጣሪያና ግድግዳ ባለው የሽሙጎቹ ቤት ውስጥ መደብ ላይ ሳር ተጎዝጉዞልኝ ለአራት ሰዓታት ያህል ወገቤን አሳረፍኩ። አራት ሰዓት ገደማ እንደ ሬሳ ከተጋደምኩበት መደብ ላይ ልጅ ወልደ ገብርኤል ቀሰቀሰኝና የቀጣዩ ጉዟችን ተነሳን። ሁላችንም ጊዜ ሳናባክን በአፋጣኝ ተነስተን በተቻለን ፍጥነት እየተጓዝ አምባር አዶም ከራስ ሙሉጌታ የጦር ሰፈር መድረስ አለብን። እንግዲህ ከራስ ሙሉጌታ የጦር ሰፈር ለመድረስ ቢቀረን የሁለት ቀን መንገድ ብቻ ነው። በዛሬው የሌሊት መንገዳችን በአፋጣኝ ከፊታችን የተዘረጋውን ገላጣውንና ሜዳማውን መንገድ ተጉዘን ጊባ ወንዝ መድረስ አለብን። ጊባ ወንዝ ከደረስ የጊባ ወንዝ ዳርቻ ጥቅጥቅ ባለ ጫካ የተሸፈነ ስለሆነ ከነዚያ መዘዘኛ አውሮፕላኖች አይን በቀላሉ ለመሰወር እንችላለን። ሊነጋጋ አካባቢ ከወንዙ ዳርቻ ደረስ። ከዚያ ወደ ወንዙ ዘልቀን በመግባት የወንዙ ውሃ ጉልበታችንን እየነካ ያንኑ ዳርቻ ይዘን በጉዟችን ገፋን። በዚህ ሁኔታ ስንጓዝ ውለን እነዚያ መከረኛ አውሮፕላኖች ድምጻቸው ከሩቅ ሲሰማን ከወንዙ ወጥተን ጫካ ውስጥ እየተደበቅ እነሱ ሲሄዱ መልሰን ወደ ወንዙ እየገባን ስንንቦጫረቅ ውለን ከቀትር በኋላ መስመራችንን ለውጠን ከወንዙ ወጥተን በቋጥኞች መሃል መንገዳችንን ሽቅብ ወደ ኮረብታው አድርገን ስንጓዝ ጀምበር ጠለቀች። በነጋታው ማለዳ በመንገዳችን ላይ ተበታትነው ወደ አብያድ የሚሄዱ በሁኔታቸው እጅጉን በጣም መሰላቸታቸውና መድከማቸው የሚታወቅባቸው የኢትዮጵያ ወታደሮች አገኘን። እነዚህ ወታደሮች በአብዛኛው የሸዋ ኦሮሞዎች ናቸው። ባላምባራስ ኪዳነ ማርያም ከነዚህ የሸዋ ኦሮሞዎች ጋር ረዘም ላለ ጊዜ ሲወያዩ ቆዩ። ምንም እንኳን ስለምን እንደሚያወጉ ባላውቅም ከ20 ሁኔታቸው እነዚህ ወታደሮች እጅጉን በጣም የተበሳጩና ያዘኑ ይመስላሉ። ምን ተፈጠረ ባላምባራስ? ስለ ሁኔታው ጠየቅኳቸው። ምን አልክ ጌታው? ምንም አሉኝ ባላምባራስ ያለ ወትሯቸው ቃላቶቻቸውን ቆጥበው። አሁን የሆነ ነገር እንደ ተፈጠረ ስለ ተረጠርኩ ባላምባራስን ወጥሬ ያስኳቸው። ባላምባራስም ሲያንገራግሩ ቆይተው እነዚህ ወታደሮች የሚሉት አሉና ንግግራቸውን ገታ አድርገው ትንሽ አሰብ ካደረጉ በኋላ እንደገና ወደ እኔ መለስ ብለው አየህ ጌታው፣ እነዚህ ወታደሮች የሚሉት የራስ ሙሉጌታ ጦር ባምባራዶም በጣሊያኖች ተከቧል ነው። እንዲያውም ጣሊያኖች ገፍተው መጥተው ጋራጋራን ይዘዋል። በዛልቃጣም ሜዳ ላይ ከፍተኛ ውጊያ እየተካሄደ ነው። ደጃዝማች ወልደ ማርያምና ደጃዝማች አውራሪስም የጣሊያኖችን ኃይል ስላልቻሉት ከምሽግ ወጥተው ወደ ኋላ ተመልሰዋል። ወደ ራስ ሙሉጌታ የጦር ሰፈር የሚወስዱት ሁሉም መንገዶች በጣሊያኖች ታጥረው ተይዘዋል። እናም ዘልቀን ወደ ደሴ መሄድ የምንፈልግ ከሆነ ትንሽ ወደ ቀኝ ታጥፈን ጣሊያኖችን ወደ ግራ ትተን በአፋጣኝ ማለፍ አለባችሁ ነው። ወደ ራስ ሙሉጌታ መሄዱ ራስን በራስ እንደ መግደል ነው ነው የሚሉት ጌታው አሉኝ ባላምባራስ። ከነዚህ የሸዋ ኦሮሞ የኢትዮጵያ ወታደሮች ተሰነባብተን ከተለያየን ጥቂት ጊዜ በኋላ ሌሎች ወታደሮች ልክ እንደ ፊተኞቹ ተበታትነው ሲጓዙ አገኘናቸው። እነዚህ ግን ሸዌዎች አልነበሩም። እነኚዎቹ ደግሞ የራስ ሙሉጌታ ጦር ጣሊያኖችን ገጥሞ ከገረገራ አባሮ አሁንም መቀሌን ለመያዝ ከፍተኛ ውጊያ ላይ መሆኑን አስረዱን። ማንን እንመን? ልጅ ወልደ ገብርኤል የትግራይ ልጅ እንደመሆኑ መጠን የአካባቢውን ወግና ባህል የህዝቡንም አስተሳሰብ ጠንቅቆ ከሁላችንም በላይ ያውቀዋል። አሁን ከሁለቱም ወገን እንደሰማነው እውነት ነገር ቢኖር በዚህ ሰዓት ባምባራዶም ከፍተኛ የሞት ሽረት ውጊያ እየተካሄደ ነው። እኛ አሁን ባለንበት ሁኔታ የኢትዮጵያ ወታደሮች የት እንዳሉና ጣሊያኖች በየትኛው አቅጣጫ እንኳን እንደመሸጉ ምንም የምናቀው ነገር የለም። ይህ አላዋቂነታችን በቀላሉ ከጣሊያኖች እጅ ሊጥለን ይችላል። እናም ልጅ ወልደ ገብርኤል ጊዜ ሳናጠፋ ወደ አቢያዲ ተመልሰን ከራስ ካሳ ጦር ጋር እንድንቀላቀል ሲል ራስ ካሳ መንገድ እንዲመሩን የሰጡን ሽማግሌ ሹም ባህሩ ደግሞ የራስ ሙሉጌታ ጦር ተከቦ እንኳ ቢሆን ማንም የማያውቃት ምስጢራዊ መንገድ ስለማውቅ ወደ ራስ ሙሉጌታ ያለ ችግር አደርሳችኋለሁ ብለው ይምሉ ይገዘቱ ጀመር። አይዞ ጌታው አታስብ፣ ሹም ባህሩ ያለ ምንም ችግር ከራስ ሙሉጌታ ዘንድ ያደርሰናል። ጌታሙት እንዲያው በጣሊያኖች መሃል እንኳ መሄድ ቢኖርብን ይሄ ሹም ባህሩ ሽማግሌ መሆኑን አትይ፣ በልህና ትልቅ ሽማግሌ ነው። አይዞህ እንዲህ ብለህ እንዳታስብ፣ ከራስ ሙሉጌታ ዘንድ ያደርሰናል እያሉ ባላምባራስ ወተወቱ። የባላምባራስ የአሁኑ ውትወታ መማጸንም የተላበሰ ይመስል ነበር። ባላምባራስ ኪዳነ ማርያም ወደ ራስ ካሳ የጦር ሰፈር አቢያዲ ላለመመለስ አጥብቀው የሚከራከሩበት አንድ የግላቸው ምክንያት ነበራቸው። ምናልባት እንዲህ በጊዜ ወደ ራስ ካሳ ጦር ሰፈር ብንመለስ የራስ ካሳ የጦር ሹማምንት ጣሊያንን ፈርቶ ተመለሰ ብለው እንዲያላግጡባቸው ፈጽሞ አልፈለጉም። ከባላምባራስ ኪዳነ ማርያም ውትወታ በኋላ ትልቁ ታላቁ ሽማግሌ በንግግራቸው በመቀጠል አንዴ ቃል ገብቻለሁ ለራስ ካሳ 50ዎቹን ወታደሮችና እናንተም ፈረንጅ ጌታ ከራስ ሙሉጌታ ዘንድ መንገድ መርቼ ላደርስ ቃሌን ሰጥቻለሁ። የገባሁትን የሰጠሁትን ቃሌንም እጠብቃለሁ። ትልቁ ሽማግሌ ምንም እንኳ ብዙም ጉዳይ ብለው ባንሰማቸውም አንድ አንጀቴን የበላችኝ ቃል ተናገሩ። እንዲያው ብቻዬን እንኳ ከመላው የጣሊያን ሰራዊት ጋር መዋጋት ቢኖርብኝ እዋጋለሁ፣ እሞታለሁ እንጂ ለካሳ የገባኋትን ቃሌን አልሽርም። ካሳ ይሙት እያሉ ለብቻቸው ይምላሉ፣ ይገዘታሉ። የኒሽማግሌ ሹምባሩ ሲባሉ የሰላዋ መንደር ሹምናቸው ምንም እንኳ የታጠቁትን መሳሪያ ነገር ቢኖር አንዲት መጥረቢያ ብቻ ብትሆንም እንዲፍጹም በራስ መተማመንና የገቡትን ቃል ለመፈጸም ያላቸው ጽኑ እምነትና አቋም አንጀቴን በላው። እዚህ መልኩ ይያልን አልፎ አልፎ የምናገኛቸው የደከሙና ተበትነው ወደ አብያድ የሚጓዙ ወታደሮች ለክ እንደ ሸዋዎቹ የመጫ ኦሮሞዎች ሁሉ የራስ ሙልጌታ ጦር በጣሊያኖች መከበውንና ወደዚያ ማምራቱ አደገኛ መሆኑን ተጋግመው ቢያስጠነቅቁንም ተመጨረሻ ወደፊት ለመሄድ ወሰንና ለቀጣዩ መንገድ ተነሳን። በትልቁ ሽማግሌሹም ባህሩ ምክር ዋናው መንገድ ለቀን ወደ ተቆራባቹ ኮረብታማና ቁጥቋጦ የበዛበት መንገድ ገባን። ከኮረብታው አናት ላይ እንደወጣን እታች በዳልቻ ድንኳኖች የተጠለቀለቀውን የጣሊያኖች የጦር ሰፈር በትክክል ማየት ቻል። ከዚህ ኮረብታ ላይ ሆነን በአምባራዶ መንገድ በትክክል መቋረጡን ተረዳን። ከርቀት የመድፍ ጥይት ድምጽ ሲያጓራ ይሰማል። በአምባራዶም ትልቅ የጦርነት እሳት እየነደደ ነው። አሁን በቆምንበት ኮረብታ ዙሪያ ተአምራዊ ሰላም ሰፍኗል። ይህ ተአምራዊ ሰላም ለጥቂት ጊዜም ቢሆን በጦር ሜዳ መሆናችንን አዘናጋን። ለጊዜው በዚህ ኮረብታ ላይ ምንም የሚያሰጋ ነገር እንደሌለ አድርገን ቆጠርን። ከኮረብታው ተነስተን ወደ ተራራው ስንወጣ አሁንም ዋናውን መንገድ ለቀን በስተቀኛችን መጓዝ ጀመርን። ልጅ ወልደ ገብርኤል እስካሁን ወደ አብያዲ እንመለስ ባይና የዚህ መንገዳችንን አጥቆ ተቃዋሚ ቢሆንም አሁንም ከጎኔ አብሮኝ እየሄደ ነው። አንድ ሰዓት ጉዞ በኋላ በትክክል የመድፍና አልፎ አልፎ የሚንጣጡ የመትረየስ ድምጽ ሰማን። አውሮፕላኖች አሁንም እየመጡ ዞረውን ተመልሰው ወደ መጡበት አቅጣጫ ይበራሉ። የአውሮፕላኖቹ አብራሪዎች ሊያዩን አይችሉም። ገና የአውሮፕላኖቹን የርቀት ድምጽ ስንሰማ በጊዜ ዋናውን መንገድ ለቀን በየቁጥቋጦውና ቋጥኙ እንደበቃለን። እዚያ አውሮፕላኖቹ ጎብኝተውን ሲመለሱ ከየመሸግድበት ወጥተን ስንጓዝ ሲመጡብን ስንደበቅ ሲሄዱልን ወጥተን በጉዟችን ስንገፋ ከተራራው ወገብ ላይ ደረስ። አሁን በጠባቡና በገላጣው መንገድ ላይ የግድ መሄድ ነበረብን። በዚህ መልኩ በጠባቡና በገላጣማው መንገድ ስንጓዝ ከመንገዱ በስተቀኝና በስተግራ በኩል ካሉ አጫጭርና ጥቅጥቅ ካሉ ቁጥቋጦዎች ውስጥ ነጭ ሸማ የለበሱ ታጣቂ ባላገሮች ብቅ ብቅ ማለት ጀመሩ። እነዚህ ታጣቂ ባላገሮች ትግሬዎች ናቸው። ሁሉም ታጥቀዋል። እነዚህ ታጣቂዎች ደረጃ በደረጃ ከየቁጥቋጦው ውስጥ እየወጡ ወደኛ መቅረብ ጀመሩ። ወደፊት እንዳንሄድም መንገድ ዘጉብን ማለት ይቻላል። ይሁን እንጂ ባንዳቸውም ላይ የጠላትነት አይነት ስሜት አይነበብም። በስዩም አምላክ ወዴት እየሄዳችሁ ነው? አለ አንድ ወጣት የነዚህ ባላገሮች ሹም ድምጽ። በካሳ አምላክ ወደ ራስ ሙልጌታ እየሄድን ነው ሲል ልጅ ወልደ ገብርኤል መለሰለት። አሁን ልጅ ወልደ ገብርኤል ወደ ወጣቱ ሹም ዝግ ባለ እርምጃ እየተራመደ ሄዶ በራስ ካሳና በራስ ስዩም የተፈረመ የይለፍ ደብዳቤ ወረቀታችንን አሳየው። ይህ ወጣትና የተማረ ሹም ኮስተር ለማለት ሞከረ። ግን ከመካከላችን ይህ ወጣት የተማረ ሹም ከጀርባው ስውርና አደገኛ ጨዋታ እየተጫወተ እንደነበር የገመተም የተረጠረም አልነበረም። ይህ ወጣት ሹምና ተከታዮቹ የከዳተኛው የባንዳው የደጃዝማች ኃይለ ሥላሴ ጉግሳ ተከታዮችና አገራቸውን ከርተው ከጣሊያኖች ጋር አብረው የገዛ ወንድሞቻቸውን እየወጉ በገዛ አገራቸው ላይ የዘመቱ ሆዳሞች ወራዶች ናቸው የሚል ጥርጣሬ የነበረው አንድም ሰው አልነበረም። የደጃዝማች ኃይለ ሥላሴ ጉግሳ ወታደሮች እንደ ጣሊያን ወታደሮች መለዩ አይለብሱም። ሁሉም ለማንኛውም ኢትዮጵያ ይባላገር ወታደር ሁሉ የሚለብሱት ያደፈ ሸማ ነው። እናም ያለ ችግር ያሻቸው የትግራይ መንደር ሰላማዊ ነዋሪዎች እንደሆኑ ያሻቸው ደግሞ የራስዩም ወታደሮች መሆናቸውን ገልጸው መዋሸት ማታለልና ያለ ችግር መንቀሳቀስ ይቻላቸዋል። ወጣቶቹም የመሸኛውን ደብዳቤ ወረቀት በቀጡ እንኳን ሳይ መልሶ ለልጅ ወልደ ገብርኤል እየሰጠ የመሸኛው ደብዳቤ ትክክል እንዳልሆነና ከራስዩም በደረሰው ጥብቅ ትዕዛዝ መሰረት ያለ ፈቃድ ማንንም ወታደር ከጦር ግንባር ተመልሶ በዚህ መንገድ ማለፍ እንደማይችል ካስረዳው በኋላ አሁን በቀጥታ ወደኔ ያያየ አንተና ፈረንጁ መሄድ ትችላላችሁ፣ የቀሩት 50ዎቹ ታጣቂዎች ወታደሮች ግን ፍጥቃቸውን ፈተው ከኔ ጋር መሄድ አለባችሁ አለው። ልጅ ወልደ ገብርኤል ያለማቋረጥ ከወጣቶች ሹም ጋር ይከራከራል፣ ያግባባውም ይሞክራል። በዚህ መሃል እኔና 50ዎቹ ወታደሮቻችን በዝግታ መንገዳችንን ቀጠል። እንዲህ በዝግታ ይሄድ ወደ አዲዳሮ ቀበሌ ተቃረበ። የኛ ታጣቂዎች 50 ብቻ ናቸው፣ በዙሪያችን ግን ከሶስት ጥጥፍ በላይ በሚሆኑ ሽፍቶች ተከበናል። የኛም ወታደሮች የራሳቸው የሆነ መለዮ የሌላቸው እንደ ሽፍቶቹ ሁሉ ያደፈ ሸማ የለበሱ ስለነበር በቀላሉ ተቀላቀሉ። አሁን ማን ወታደር ይሁን ማን ሽፍታ እርስ በርሳቸው አይተዋወቁም። ይገርማል ከየት ይሆን ይሄ ሁሉ ታጣቂ የመጣው ይያልኩ ስገረም። አሁንም ከየቁት ቋጠው ታጣቂዎች እየወጡ ጠባቡን መንገድ ሞሉት። ማንም ሊያቆመን ስላልሞከረ አሁንም በዝግተኛው መንገዳችን ቀጠለናል። እንዲህ በዝግታ ወደፊት እየሄድን አሁን በመድረክ ላይ ካለች አንዲት ትንሽ ወንዝ ዳር ደረስ። ሁሉም ወታደር ተጠምቶ ስለነበር በደረቀችው ወንዝ ውስጥ እየሄደ ትንሽ ውሃ ይቋጥረች ጉድጓድ ፈለጋ በያቅጣጫው ተበተነ። እኔም ትንሽ እንደሄድኩ አንዲት ትንሽ ውሃ ይቋጥረች ቦታ ስላገኘው በኮዳይ ልሞላ ጎንበስ ስል አንድ የታፈነ እንደመጮህም የሚያደርገው ድምጽ ሰማው መሰለኝ። በቅጽበት የሰማሁት ድምጽ የልጅ ወልደ ገብርኤል መሰለኝ። ቀና ብዬ ሳይ ልጅ ወልደ ገብርኤል አሁንም ከዚያ ወጣት ሹም ጋር እየተሟገተ ነው። ኋላ ላይ ልጅ ወልደ ገብርኤል እንዳጫወተኝ ያን የታፈነ ጩኸት ያሰማው ራሱ ነበር። ልጅ ወልደ ገብርኤል ድምጹን ከፍ አድርጎ ማውራት ሲጀምር ወጣቱ ሹም አፉን በእጁ እንዳፈነው ነገረኝ። ይህ ወጣት ሹም ሆን ብሎ ወልዴን ከኛ ለይቶ አስቀርቶ የኛ ወታደሮች በደረቀችው ወንዝ ዳርቻ እንደተበተኑ አንድ ባንድ በጥይት ሊለቅሙን አስበዋል። ልጅ ወልደ ገብርኤል የትግራይ ልጅ በመሆኑ ብቻ ከዚህ ጭፍጨፋ ሊያድኑት ወስነዋል። የደጃዝማች ኃይለ ሥላሴ ጉግሳን ሰዎች መሰሪ ዓላማ በትክክል የተረዳው ልጅ ወልደ ገብርኤል ከወጣቱ ሹም ጋር የተያያዘውን ሙግት በተቻለው አቅም ሁሉ እያራዘመ ለኛ ትንሽ ጊዜ ለመግዛት እድል ለመስጠት እየሞከረ ነው። ያንን የታፈነ ጩኸት መሳይ ድምጽ እንደሰማሁ ቀና ብዬ ልጅ ወልዴን ምን እንደተፈጠረ ድምጼን ከፍ አድርጌ ጠየቅኩት። ልጅ ወልደ ገብርኤል በጉዟችን መቀጠል አለብን ሲል ልክ ምንም ነገር እንዳልተፈጠረ ሁሉ ፍጹም ተረጋግቶ መለሰልኝ። ልጅ ወልደ ገብርኤል የሆነ ነገር ሊጠቁመን ቢሞክር ኖሮ ሽፍቶቹ ያለምንም ምህረት በጥይት እንደሚቆሉን አውቋል። እናም ፍጹም ራሱን አረጋግቶ ልክ ለኛ ደንታ እንደሌለው ሰው ለመሆን እየሞከረ በሙግቱ ገፋበት። ሽፍቶቹ ከአምስት እጥፍ በላይ ሆነዋል። ከሁሉም በላይ ደግሞ ባጭር ርቀት ከበውን በርጋታ ውሃ እንደሚጠጣ ከብት ይጠብቁናል ሊያርዱን። በድንገት ትንሽ ነገር ቢፈጠር ከኛ መካከል ለወሬ ነጋሪ የሚቀር አንድም ሰው አይኖርም። ኋላ ላይ እንደሰማሁት ልጅ ወልደ ገብርኤል ልክ ከትግሬዎች ጋር እንደተሻረከና እኛን አሳልፎ እንደሸጠን መስሎ ወጣቱን ሹም አግባብቶ ወታደሮቹ ያሰቡትን ነገር በተሻለና ባመቺ ቦታ ከዚህ ወንዝ ርቀው እንዲፈጽሙ ያሳምነዋል። ወጣቱን ሹም እኛ ታጣቂዎች የትም የማይደርሱ ለርድ የቀረቡ የታሰሩ ወይም በብረት የገቡ ከብቶች አይነት አድርጎ ቆጥሮን በልጅ ወልደ ገብርኤል ሽምግልና ይስማማል። ልጅ ወልደ ገብርኤል ወጣቱን ሹም እንዲህ መስሪ ተግባራቸውን በሌላ ቦታ እንዲፈጽሙ ሲያስማማው እንደምንም ብሎ እኔን የሚያስጠነቅቅበት ጊዜና አጋጣሚ ሊያገኝ እንደሚችል አምኗል። ይሁን እንጂ ልጅ ወልደ ገብርኤል እንዲህ ፍጹም ተረጋግቶ በመንገዳችን መቀጠል አለብን ብሎ ሲለኝ ከመጀመሪያው ጊዜ ጀምሮ ስጠረጥረው የነበረውን ነገር የበለጠ እንዳምንበት አደረገኝ። ሽፍቶቹ ቀስ እያሉ በቡድን በቡድን እየሆኑ ከኛ ፈንጠር እያሉ ለመሄድና ጥሩ መከታ ቦታዎችን ለመያዝ ሲሞክሩ ካየሁበት ጊዜ ጀምሮ ጥርጣሬ ገብቶኝ ነበር። አሁን ልጅ ወልደ ገብርኤል አረጋገጠልኝ። ወደፊት ብዬ ለወታደሮቻችን ትእዛዝ ሰጠው። በዚህ ጊዜ ባላምባራስ ኪዳነ ማርያም ፈጠን ብለው ወደ እኔ ተጠግተው ለራሳቸው እንኳ በቅጡ በማይሰማ ድምፅ ኮስተር ብለው ተጠንቀቅ ጌታ፣ እነዚህን ትግሬዎች እኔ የነሱን ሸር መሽጠፍቶኝ የሆነ መሰሪ ነገር አስበዋል አሉኝ። ባላምባራስ ኪዳነ ማርያም ምናልባት ተኩስ ቢከፈት እንኳ በገዛ ሰውነታቸው ከጠላት ጥይቶች ሊከላከሉልኝ የቆረጡ ይመስል ልክ እንደ ተቆራኙ ፍየሎች ወይም ልክ እንደ ተጣበቁ ሰዎች ነበር በጣም ተጠጋግተን የምንራመደው። ልጅ ወልደ ገብርኤል አሁን ክርክሩን አቁሞ ፈጠን እያለ ወደ እኔ ገሰገሰ። ያ ወጣት ሹምም በሴንቲሜትር ልዩነት ኮቴውን ተከትሎ ከኋላው በፍጥነት ይራመዳል። ልጅ ወልዴን ቀና ብዬ ሳየው በፊቱ ላይ የሆነ ነገር የሆነ ታላቅ ነገር ሊነግረኝ እንደሚፈልግ በግልጽ ይነበባል። ይሁን እንጂ ወጣቱ ሹም ፋታ ሳይሰጥ እንደ ጥላ ስለሚከተለው አንዲት ቃል መተንፈስ እንኳ አልተቻለውም። ልጅ ወልዴ አይናገራት አይተንፍሳት እንጂ ስለታሰበልን ድግስ መጀመሪያውኑ ገምቼ ነበርና አሁን በደንብ ገባኝ። እንዲህ ወደ መታረጃችን ቄራ ስናዘግም ከሩቅ የአውሮፕላን ድምፅ ሰማን። አውሮፕላኖቹ እየቀረቡ ሲመጡ የበረራ አቅጣጫቸው በእኛ አናት ላይ አደረጉት። አውሮፕላኖቹ በአናታችን ላይ እንዲህ መብረር ሲጀምሩ አንዳንድ ወታደሮቻችን ፈጥነው ወደ ቁጥቋጦዎች ውስጥ ሲገቡ ልጅ ወልደ ገብርኤል ፍጹም ተቆጥቶ በኃይለኛ ድምፅ ወደፊት አለና ወታደሮቹ ሳይበታተኑ መንገዱን ይዘው ወደፊት እንዲሄዱ እየጮኸ አዘዘ። አዎ የአውሮፕላኖቹ አብራሪዎች በቀላሉ አይተውን ዝቅ ብለው በመብረር በመትረየሶቻቸው ሊለቅሙን ይችላሉ ወይም በቀላሉ በሁለትና በሶስት ቦምቦች ሊያጋዩን ይችላሉ። ጌታው አይዞ በርታ፣ ልንደናበር ፈጽሞ አይገባም ሲለኝ ልጅ ወልደ ገብርኤል አሁን ከአውሮፕላኖቹ የከፋ ነገር እንደተደገሰልን ገባኝ። እድለኞች ነን፣ የጣሊያን አውሮፕላን አብራሪዎች አላዩንም። አንዴ ዞረውን ተመልሰው ወደ መቀሌ በረሩ። እነዚህ አብራሪዎች ሳይፈልጉና ሳይመኙ እነሱ ሊያደርሱብን ከሚችሉት አደጋ እጅጉን በጣም ከከፋ አደጋ አዳኑን። ልክ አውሮፕላኖቹ እየቀረቡ ሲመጡ የደጃዝማች ኃይለ ሥላሴ ጉግሳ ሰዎች በየአቅጣጫው ተበትነው ነፃ መንገድ ለቀቁልን። ወጣቱ ሹምም መቼና ወዴት አቅጣጫ እንደሆነ ባላውቅም ተሰውሯል። ይችን አጋጣሚ ልጅ ወልደ ገብርኤል በመጠቀም ጠጋ ብሎ ባጭሩ ስለሚጠብቀንና ስለተደገሰልን አደጋ አስረዳኝ። ወታደሮቻችን ላይ ቶሎ ቶሎ በሉ እያለ ጮኸባቸው። እንዲህ ጮክ ብሎ ቶሎ ቶሎ ጎበዝ፣ ቶሎ ቶሎ እያለ ከፍተኛ ግፊት አድርጎ ወደፊት እንድንሮጥ አደረገን። በዚህ ሩጫችን ገፍተን ትንሽ እንደራቅን ከፊታችን አንድ ጥቅጥቅ ያለ ጫካ ስላገኘን ወዲያው ወደ ጫካው ውስጥ ገብተን ትንፋሻችንን ለማዋጥ ሞከርን። እንዲህ ከዚህ መንቀሳቀሻ ከሌለው ጫካ ውስጥ ስንገባ እነዚያ መሰሪ ሽፍቶች ያሰቡትን ትተው ወደ ሰፈራቸው እንደሚመለሱ ገመትኩ። እናም የልጅ ወልደ ገብርኤልን ጉትጎታ ችላ ለማለትና ጥቂት ጊዜ ለማረፍ ሳቅማማ ሽፍታ ሽፍታ የታባቱ ግን ሽፍታ እያለ የሚጮህ ድምጽ ሰማው። ወዲያው አንዲት ጥይት ጮኸች። የጥይቷን ብቸኛ ጩኸት ተከትለው ሌሎች ጠመንጃዎችም ተናገሩ። በዚህ ቅጽበት ከጥቂት ጊዜ በፊት ሰላም የሰፈነባት ወፎች ይዘምሩባት የነበረች ድንግል ጫካ ወደ የጦርነት አውድማነት ተለወጠች። ከያቅጣጫው የጥይት ሩምታ ያንባርቃል። እስካሁን ከፊቴ በሰላም ይሄዱ የነበሩ ወታደሮች ለጥቂት ጊዜ ራስ ቀላቸውን ያዝ ያደርጉና ወደ መሬት ዝልፍልፍ ብለው ይወርዳሉ ይወድቃሉ። ከያቅጣጫው ከየቁጥቋጦው ስር ትንሽ ጉመሳይ ጭስ በሚያለ ሲወጣ ጠላት የመሸገበትን ቦታ ስለሚያጋልጥ ወታደሮቻችን ጭሱን ተከትለው የሽፍታውን ወታደር በመሸገበት ያስተኙትና እንደ ሁል ጊዜው የታባቱ ደሞ ሽፍታ ይላሉ። ከሰጋው እንደማይበላ አውሬ እየቆጠሩት እንዲህ ተክሱ ተፋፍሞ መሬት ቁና በሆነችበት ሰዓት ባላም በራስ ከመሸጉበት ተነስተው ጌታው ተነስ አሁን ነው ጊዜው አሉና ጣታቸውን ቀስረው አንድ ገደል እያሳዩኝ ወደዚያ ገደላማ ቦታ ሮጠን እንድንጠጋ ክንዴን ይዘው ከምሽጉ እንድወጣ ዲረዱኝ ሞከሩ። አሁንም በመሸኩበት ቁጥቋጦ ውስጥ ሆኜ ሽጉጤን ጥይት እየሞላሁ ተኩስ ስለነበር የሰማዋቸው ወይም መሄድ የማልፈልግ መስሎ ስለተሰማቸው ይጎትቱኝ ጀመር። ቶሎ በል ጌታው ከዚህ መሄድ አለብን ቶሎ በል ተነስ አሉኝ። አሁንም ክንዴን ጨምድደው እንደያዙ አዎ ባላምባራስ ኪዳነ ማርያም እውነታቸውን ነው። ሽፍቶች በብዙ ጥፍ ወታደሮች ይበልጡናል። አስፈላጊ ሆኖ ካገኙትም ተጨማሪ ኃይል መጥራትም ይችላሉ። እና እዚህ ጫካ ውስጥ መሽጎ እስከ መጨረሻው ሰዓት መጠዛጠዙ ዋጋ የለውም። እናም ወደ ገደሉ ከባላምባራስ ኪዳነ ማርያምና ከወታደሮቻችን ጋር መሮጥ ጀመርን። በዚህ ተኩስ መሃል ፈረሶቻችንና በቅሎቻችን ተደናብረው ወዲህና ወዲያ ይሮጣሉ። በተባራሪ ጥይት የተመቱ እንስሳት እዚህም እዚያም ወድቀው የሞጣር ያጠራሉ። የኔም ከሲታ በቅሎ ክፉኛ ቆስዳ ስለነበር ከስቃዩዋ በሽጉጤ ገላገልኳትና ሮጬ ገደሉን እንደ ዝንጀሮ መቧጠጥ ጀመርኩ። ግንባር ቀደሞቹ ወታደሮቻችን ከገደሉ ጫፍ ላይ ሌላ ውጊያ ውስጥ ገብተዋል። ከታች ገደሉን ገና በመውጣት ላይ ያሉት ደግሞ በታላቅ ጀግንነት እየተከላከሉ አንዱ ለሌላው የሽፋን ተኩስ እየሰጠ ገደሉን ወጣን። ገደሉን ከወጣን በኋላ ከፊት ለፊታችን ካለ ቁጥቋጦ ውስጥ መሽገው ወደፊት እንዳንገፋ አደረጉን። ከታች ከገደሉን ስር እየተከተሉን ነው። እንዲህ ከላይ ታች ተከበን ባለንበት ቅጽበት ወታደሮቻችን በቁጥቋጦ ውስጥ ባለነጭ ሸማ ሽፍታ ውልብ ሲል አነጣጥረው ከመሬት ይደባልቁትና የታባቱ ሽፍታ ይላሉ። እያንዳንዱ ታልሞ የተተኮሰ ጥይት ኢላማውን ሲመታ በእንዲህ አይነት ጥቂት ስንጠዛጠዝ ቆይተን ሽፍቶቹ በሹማቸው ትዕዛዝ ማፈግፈግ ጀመሩ። እኛ ሽፍቶቹን እያባረን የመደብደብ ዓላማ አልነበረንም። የኛ ብቸኛው ዓላማ ያለምንም ግጭትና ደም መፋሰስ በተቻለ ፍጥነት ከራስ ሙሉጌታ የጦር ሰፈር መድረስ ነበርና የሚሸሹትን ሽፍቶች ትተን በጉዟችን ቀጠልን። እነዚህን ሽፍቶች በዚህ መልኩ አባረን ተገላግለን ወደፊት ስንገሰግስ ከፊት ለፊታችን ሌላ የቀድሞዎቹን የሚመስሉ ያደፈሸማ የለበሱ የታጠቁ ብዙ ትግሬዎች ገጠሙን። እነዚህ ሽፍቶች ለሁለት ተከፍለው ማሾቹ ባቋራጭ ቀድሞ መንገድ መዝጋታቸው ይሆን? ግን ሌላ ምንም አማራጭ የለንም ወደፊት ከመግፋት በስተቀር። እና አሁንም ወደፊት እንሮጣለን። ከፊት ለፊታችን የችፍርግ ያህል ከፍታ ያላት ከለላ ነገር ስናገኝ እንወድቅና ተኝተን እንተኮሳለን። ግንባር ቀደሙ ጦር ሲተኩስ ከኋላ ያለነው እንቀድምና እንደገና ወድቀን እንመሽግና ተኩስ ስንከፍት ኋላ ያሉት ወደፊት ቀድመው ይመሽጋሉ። እንዲህ ሁለት ሶስት ቦታ ተከፍለን አንዱ ቡድን ለሁለተኛው ሁለተኛው ለሶስተኛው የሽፋን ተኩስ እየሰጠ ወደፊት ገሰገስ። በዚህ መልኩ ስንሮጥ ስንወድቅ ስንነሳ እንደገና ስንሮጥ ልባችን እንደከበሮ እየደለቀና ሳንባችን ጉሮሯችን ስር ሊወጣፍ ደርሶ ከተራራው ጫፍ ደረስ። አሁን ከፊታችን በመበተን ላይ ያሉትን እያባረን ወደፊት ስንገፋ ከፊት ለፊታችን አንዲት መንደር ተደነቀረች። ከዚህ መንደር ጎጆዎች ውስጥ ወንዶቻቸው መሳሪያቸውን እያቀባበሉ ወደኛ መተኮስ ጀመሩ። አንዳንዴ የሚተኩሷቸው ጥይቶች ባናታችን ላይ ሽው ብለው ያልፉ ነበር። ጠላቶች ወይስ ወዳጆች? ለቅጽበት ያህል ቆም ብዬ አሰብኩ። ብዙ ለማሰብና ለመፈላሰፍ ግን ጊዜ የለም። ከቀኝም ከግራም ከጀርባችንም ከፊታችንም ጠላቶች እየራወጡን ነው። ያለን አማራጭ አንድ ብቻ ነው፣ ወደፊት መግፋት ብቻ። ያለምንም ትዕዛዝ ወታደሮቻችን ወደፊት ገፉ። የወታደሮቻችን ሹም ባላምባራስ ኪዳነ ማርያም አሁንም ከጎኔ እየሮጡ ናቸው። ልጅ ወልደ ገብርኤል ከኋላዬ እየሮጠ አንዳንዴ ዞር እያለ ወደ ኋላው ይተኩሳል። ወደፊት ገፍተን ወደ መንደሯ ስንሮጥ መንደርተኞቹ በጥይት ተቀበሉን። ቢሆንም ከመንደርተኞቹ ተኩስ ምንም አደጋ ሳይደርስብን ወደ መንደሯ ተቃረብን። በሩጫችን ገፍተን ወደ መንደሯ መሃል ስናመራ ከመጀመሪያዋ ጎጆ በራፍ ላይ አንድ ጎልማሳ መሳሪያውን ወድሮ በኔ ላይ ሲያነጣጥር አየሁት። ግን ዋጋ አልነበረውም። ሽጉጤን ወደ ጎልማሳው እስካዞር ይቀድመኛል። እንዲህ ባለቀች ሰዓት ጎልማሳው የጨበጠውን ምላጭ ሳይስብ ጠመንጃውን ወደፊት ጥሎ እሱ ወደ ጎጆው ተከነበለ። እስከዛሬ ማን ህይወቴን እንዳተረፈ አላውቅም። ግን ያ ሰው አንበሳ ተኳሽ ነበር። በአንድ ምት ግንባሩን ነድሎ ጸጥ አድርጎታል። ብዙን ጊዜ ሳላጠፋ ከሌላ አላሚ አይን ለመሰወር ተወርጉሬ ከጎጆዋ ግርግይ ስር ተኛው። እንዲህ ጎጆዋን ተከልዬ ሽጉጤን እንደወደርኩ ከጎጆዋ አንዲት ሴት ልጇን እንዳዘለች እጆቿን ወደ ላይ አንስታ መጣ ከፊቴ ተደፋች። እናትየዋ ትጮሃለች። ያዘለችው ልጅ ምርር ብሎ ያለቅሳል። ወዲያው ጠቅላላው መንደር ጩኸት በጩኸት ተደበላለቀ። ብዙዎቹ ፈረንጆች ፈረንጆች እያሉ ይጮሃሉ። ምናልባት ጣሊያኖች መስለናቸዋል። ይህን ስህተት ማስተባበያም ሆነ ማስረጃ ጊዜ የለንም። የራስ ካሳ ወታደሮች መሆናችንን መናገር በቂ ነበር፣ ግን ሰሚ የለም። እንዲህ መላው በጠፋ ሁኔታ ላይ እንዳለን የመንደሯ ሹም ከልጃቸው ጋር ወደ እኔ ቀረብ ብለው ሰላምታ ከሰጡኝ በኋላ የሆነ ነገር ሲናገሩ ልጃቸው ተቀብሎ በተሰባበረ ጣሊያንኛ አባቴ ከጥንት ጀምሮ የጣሊያኖች ወዳጅ በመሆኑ አሁንም ወዳጅ ነውና መንደሯን ያለምንም ማንገራገር ለጣሊያኖች ያስረክባል አይነት ነገር ነገረኝ። ለሹሙ ልጅ ይህ ታላቅ ስህተትና ያለመግባባት መሆኑን ላስረዳው አስቤ ሐሳቤን ቀየርኩና ወደፊት አልኩ። ጊዜ ማጥፋት ነው። ከነዚህ መንደርተኞች ሺ ጊዜ ይበልጥ የከፋ ጠላት በጀርባችን አዝነናልና መንደሯን ለቀን ወደፊት ሮጥን። በዚህ መልኩ እቺን መንደር ለቀን ቁልቁል ሮጥ መንደሯን አልፈን ጥቂት እንደሄድን ካንዲት አነስተኛ አፋፍ ላይ ደረስ። ካፋፉ ስር እታች ጥቅጥቅ ያለ ጫካ አለ። ወደታች ለመውረድም ብዙ የማያስቸግር የሰርጥ መንገድ አለውና ጊዜ ሳናጠፋ በዚያው ሰርጥ ወርደን ከሚከተሉን ሽፍቶች አይን ለመሰወር ገና ሰርጡን ከመውረዳችን ከፊት ለፊታችን ሌላ ባለነጭ ሸማ የታጠቀ ሰራዊት መሽጎ ጠበቀን። አሁን ከራስ ካሳ የጦር ሰፈር የወጣሁበትን ቀን መርገም ጀመርኩ። ለደቂቃ እንኳን ያለ ጠላት የምንተነፍስበት ቦታ በመጥፋቱ ካቢያዲ እግሬን የነቀልኩበትን ቀን በሆዴ እየረገምኩ ከፊታችን መሽገው ከሚጠብቁን ታጣቂዎች ጋር ተፋጠን እንደቆም አንድ ከሳና ረዘም ያለ ገብስማ ጸጉር ሰው በኃይለ ሥላሴ አምላክ አለ። ወዲያው ልጅ ወልደ ገብርኤል ሲመለስ በንጉሥ አምላክ አተኩሱ ወገኖች ነን። ከዚህ የልጅ ወልደ ገብርኤል መልስ በኋላ ያው ገብስማ ጸጉር ከሲታ ሰውዬ ወጣ ብሎ መሳሪያውን አቀባብሎ እንደደገነ ማናችሁ የማናችሁ ሲል ጠየቀ። ልጅ ወልደ ገብርኤልም የራስ ካሳ ወታደሮች ነን፣ የንጉሠ ነገሥቱን ፈረንጅ አጅበን ወደ ራስ ሙሉጌታ የጦር ሰፈር እየሄድን ነው አለውና ቀጥሎ በዚህ መንገዳችን በሽፍቶች መጠቃታችንና ያለ እረፍት እንደምንጓዝ አስረዳው። ይሁን እንጂ የገብስማ ጸጉር ከሲታሹም ወልዴን ሊያምነው አልቻለም። እንዲያም ከያዝነው ከለላ ወጥተን ወደፊት እንድንጠጋ አዘዘው። እኛም ምንም አማራጭ የለንም፣ አንድም እነዚህኞቹ ቢያንስ እስካሁን ምንም ኃይለ ቃል ሲናገሩ አልሰማናቸውምና ብቻ ከሲታውሹም እንዳዘዘው ሁላችንም ወደፊት አመራን። በዚህ መልኩ ወደፊት ስንገፋ የሹሙ ወታደሮችም የተቀባበለ ጠመንጃቸውን እንደወደሩ እነሱም በዝግታ ወደፊት ገፉ። በመካከላችን 2 ሜትር የማይሞላ ርቀት ሲቀር ሁላችንም ቆም። በእነዚህ የሹሙ ሰዎች ፊት ምንም አይነት የጠላትነት ስሜት አይነበብም። ወዲያው ከሲታውና ገብስማ ጸጉሩ ሹም ወደፊት መጣና እጄን ለቀም አርጎ አጥብቆ ጨበጠኝ። ሹማቸውን ተከትለው የሹሙ ወታደሮችም በሸማቸው ጫፍ መዳፋቸውን እንደመሸፈን እያሉ የኛን ወታደሮች መጨበጥ ጀመሩ። ተራ ያልደረሳቸው የሹሙ ወታደሮች ዙሪያውን ከበቡን። ሹሙና ልጅ ወልደ ገብርኤል በእናታቸው ቋንቋ በትግርኛ ረዘም ላለ ጊዜ ሲያወጉ ቆይተው ልጅ ወልደ ገብርኤል ወደ እኔ ተመልሶ ከሲታውና ገብስማ ጸጉሩ ሹም ያጫወተውን ይነግረኝ ጀመር። ይህ ከሲታና ገብስማ ጸጉር ሹም ቀኛዝማች ወልደ ጊዮርጊስ ሲባል ከሦስት መቶ በላይ ወታደሮቹን ዛሬ በማለዳ አሰባስቦ ራስ ሙሉጌታ ሊረዳ ሲገሰግስ በመንገድ ላይ ተኩስ በመስማቱ እዚህ እግዚአብሔር ረሳት ቀበሌ ድረስ ጣሊያኖች የመጡ መስሎት በመገረም መሽጎ ሲጠባበቅ እኛን በማግኘቱ መደነቅ ብቻ ሳይሆን እጅጉን በጣም መደሰቱንና መንደሩም ሩቅ ስላልሆነ ወደዚያ እንድንሄድ መጋበዙን አጫወተን። ፍጹም ወንድምነት በተሞላበት ሁኔታ ቀኛዝማች ወልደ ጊዮርጊስ ፍጹም ወደማትርቀው መንደሩ ይዞን ሄደ። የቀኛዝማች ወልደ ጊዮርጊስ መንደር በበርካታ የሳር ጎጆዎች የተሞላች ሆና እያንዳንዷ ጎጆ ከሌሎች ጎጆዎች በመጠነኛ ርቀት በራሷ የካባ አጥር የተከለለች ነች። ምዕራፍ 29 ለሁለት ቀን ያርበኞች ማሪ ከቀኛዝማች ወልደ ጊዮርጊስ ጋር በመንደሮቹ መሃል ጥቂት ስንሄድ ቆይተን ከመንደሯ በስተመጨረሻ ላይ አንድ ከሌሎች ጎጆዎች ብዙም የማትለይ ሆና ግቢዋ ሰፋ ካለች ጎጆ ስንደርስ ቆም አሉና በልግባ ጌታው አሉኝ። እኔ ያጥሯን በር ሳልፍ ከኔ በኋላ ባላም በራስ ኪዳነ ማርያምና ልጅ ወልደ ገብርኤል ተከተሉኝና የቀኛዝማች መሪነት ወደ ጎጆ ገባን። የቀኛዝማች ጎጆ ጨለምለም ከመአለቷ ውጪ ውስጧ በጣም ማራኪና ቀዝቀዝ ያለ አየር የተሞላች ነበረች። በጎጆዋ ውስጥ ሁላችንም ገብተን መስተናገድ ስለማንችል አብዛኛው ወታደር በጎጆዋ ታዛ ተቀመጠ። በጎጆዋ ውስጥ አጎዛ እየተነጠፈልን ከተቀመጥን በኋላ የቀኛዝማች ሁለት አሽከሮች በብዙ መሶቦች እንጀራና በጣም የሚያቃጥል የበርበሬ ወጥ አቀረቡልን። ተርበን ስለነበር ምንም እንኳ እኔ ወጡ ክፉኛ ቢያቃጥለኝም ያለምንም ይሉኝታ የቀረበልንን ጥርግ አርገን በላን። እነዚህ አሽከሮች ማለፊያ ጠጅ አቀረቡልን ስለነበር ተካግሜም ጠጣው። ማዕድ ተነስቶ ጥማታችንንም ቆርጠን ዋንጫችንን እንደጨበጥ የመንደሯ ሽማግሌዎች ወደ ቀኛዝማች ጎጆ ጎራ ማለት ጀመሩ። የመንደሯ አባወራዎች ከጎጆዋ ደጃፍ አካባቢ ግማሾቹ ደረቁ መሬት ላይ ተቀምጠው ሌሎቹ ደግሞ ወደፊት ገፋ ብለው የጎጆዋን ምሰሶና ወጋግራዎች ተደግፈው እንደቆሙ በኢትዮጵያና በሕዝቧ ላይ ስለወረደው መከራ ያወሩኝ ጀመር። ዋይ ዋይ ፈረንጅ ጌታ፣ ዋይ ፈረንጅ ፈጣሪን በደልነው መሰል በአገራችን ላይ መከራ ወረደብን። ትናንት ከትናንት ወዲያ አጥብቀው ሰላም ይባባሉ የነበሩ፣ ትናንት ከትናንት ወዲያ ይከባበሩ የነበሩ፣ ትናንት ከትናንት ወዲያ ልጅን ለልጅ ይባባሉ የነበሩ ዛሬ ጊዜው ቢከፋ ገና ከሩቅ ሲታየው ያለምንም የረባ ምክንያት እርስ በርስ ይታኮሳሉ፣ ይገዳደላሉ። አየህ ጌታው፣ ይኸው እኛስ ራሳችን እንዲሁ ይሄንኑ መከራ ፈርተን ወደ ጓሮም ስንዞር መሳሪያችንን ታጥቀን አይደል? ለምን ለምን ለምን? እኔ መልስላቸው ይመስል የመንደርተኞቹ ያለማቋረጥ ጥያቄያቸውን ደረደሩት። ግን መንደርተኞቹ የኔንም መልስ ሳይጠብቁ ራሳቸው ይመልሳሉ። ጌታው ምን ይደረግ ብለው ነው? ጊዜው ከፋ፣ መንግስት የለ፣ ንጉስ የለ፣ ንጉሱንም አጤውንም ገደሏቸው፣ ጌታችንንም ራስ ስዩምን ገደሏቸው። እንግዲህ ንጉስ የለም፣ መንግስት የለም፣ ህግ የለም። እንዲህ በከፋ ጊዜ ሃያ አምላካችን ምን በድለን ይሆን? ሌላም ሌላም ብዙ ሮሮዎችን መንደርተኞቹ አሰሙ። ሁሉም በአብዛኛው ደጋግመው የሚያወሩት መንግስት ስላለመኖሩ፣ ህግ ስለመጥፋቱ፣ ስለ አጼውና ስለ ራስ ስዩም መገደል ነው። ይሄ የቀኛዝማች መንደርተኞች ያልተጨበጠ ወሬ ደግሞ ልጅ ወልደ ገብርኤልን ክፉኛ አስቆጣው መሰለኝ። በጣም ከፍ ባለ ድምጽ በመንደርተኞቹ ላይ አንባረቀባቸው። ራስ ስዩም አልተገደሉም፣ ፍጹም ጤና ናቸው፣ ከጥቂት ቀናት በፊት አናግሬያቸዋለሁ ብሎ ሊያስረዳቸው ሞከረ። ግን ያመነው አንድም ሰው አልነበረም። አይ ጌታው፣ ይኸው በነጭ ወረቀት ተጥፎ የለም ራስ ስዩም ሞተዋል አለ። ምሰሶውን ተደግፎ ብዙ ጊዜ ወደ እኔ ዐይኖቹን እያቁለጨለጨ የሚያወራው የመንደሪቱ አንድ አባወራ። ቀጥሎም ከጥብቆው ውስጥ አንዲት ብጣሽ ወረቀት አውጥቶ ለእኔ ሰጠኝ። በእውነቱ በጣም ጥሩ ሁኔታ በሸጋ ትግርኛ አምራ አስመራ ውስጥ የታተመች ወረቀት ነች። ጣሊያኖች እንዲህ በየጊዜው በሚበትኗቸው ወረቀቶች አብዛኛውን ሕዝብ ወደ ማሳመኑ እየተቃረቡ ነው። አሁን የቀኛዝ ማች ወልደ ጊዮርጊስ መንደር ገባር ከሆኑት አንዱ አባወራ ያቀበለኝ ወረቀት ጠቅላላ ይዘቷ መንደርተኞቹ ያሉትን ያጠቃልላል። ጣሊያኖች ለትግራይ ህዝብ በሚበትኑት ወረቀት ላይ ህዝቡ ወደፊት በመግፋት ላይ ባለው የጣሊያን ጦር ላይ እጁን እንዳያነሳ እያሳሰበ እያስፈራራ በኢትዮጵያ ምድር መንግስት እንደሌለና አጼው በጣሊያን አውሮፕላኖች ቦምብ ተደብድቦ መገደሉን አትቶ ጣሊያኖች ሰላምና መረጋጋት በመላው ኢትዮጵያ ለማስፈን በእግዚአብሔር ተልከው መምጣታቸውን ይገልጻል። ትልቁ ሸት ነው። ሁላችሁም እንደምታውቁት ይሄን ወረቀት የሚበትኑት የጣሊያን አውሮፕላኖች እንጂ የኛ አይደሉም። ለነገሩ እኛስ አውሮፕላን ከየት አመጣን? ንጉሰ ነገስቱም ፍጹም ጤና ናቸው። ከነጦራቸው ከደሴ ተነስተው ወደ ኮረም ጉዞ ከጀመሩ ሰንብተዋል። በቅርብ ቀን ሰሎይ ይደርሳሉ አለ ልጅ ወልደ ገብርኤል። ይሁን እንጂ አንድ የመንደሩ ሽማግሌሹም በልጅ ወልደ ገብርኤል ንግግር አለመስማማቱን ራሱን እየነቀነቀ እስካሁን ተቆማጥሮ ከተቀመጠበት ተነስቶ ነገሩ ምንም ፋይዳ የሌለው ጉዳይ መሆኑን ማተት ጀመረ። ሽማግሌውም ምርር ብሎ አጣየም እንዴ ልጅ ወልዴ? የተጻፈው እኮ በእኛው ቋንቋ በትግርኛ ነው። የጻፈውም የኛው ሰው ትግሬ ነው አለ። በየካቲት ወር የጣሊያን አውሮፕላኖች በተለያዩ የኢትዮጵያውያን ቋንቋዎች በተጻፉ ወረቀቶች መላውን የኢትዮጵያን መሬት አጥለቅልቀውታል። በእነዚህ በራሪ ወረቀቶች ጠቅላላ ይዘት በውሸት የተሞላ ቢሆንም ከሞላ ጎደል ብዙ ኢትዮጵያውያንን ማሳመን ችለው ነበር። ንጉሠ ነገሥቱ ሞተዋል፣ መንግሥት የለም የሚለው ደረቅ ውሸት በመላው ኢትዮጵያ ተዳርሷል። ኢትዮጵያውያን ይህን ውሸት የሚያስተባብሉበት ምንም መንገድ የላቸውም። እንግዲህ መንግሥት ከሌለ ሕግም የለም፣ ሕግ ከሌለ ደግሞ የኃይለኞችና የጠንካሮች ሕግ ይመጣል። ኢትዮጵያውያን በፍርድ ቤት ጉዳዮቻቸውን መፍታትና መዳኘት ትተዋል። እርስ በርሳቸው በተገናኙበት ቦታና ባገኙት አጋጣሚ ሁሉ ችግራቸውን በኃይል መፍታት ጀምረዋል። ወንድ ልጅ ጎጆውን መሳሪያውን ሳይታጠቅ መልቀቅ የማይታሰብ ነገር እየሆነ መጥቷል። እዚህ ግባ በማይባል ትንሽ ጭቅጭቅ በተነሳ አምቧጓሮ የሰው ሕይወት ይጠፋል። ሟች ቤተሰቦች ሕግን ሳይጠቀሙ ተከታትለው ደም ይበቀላሉ። ሰዎች በተገናኙ ቁጥር መገዳደል ጀምረዋል። በዚህ ክፉ ጊዜ ማንም ሰው የትኛው ቀማኛና ሽፍታ የትኛው ደግሞ ሰላማዊ ሰው መሆኑን ለይቶ ማወቅ ተቸግሯል፣ ወይም ደግሞ መለየቱ ፈጽሞ አይቻለውም። በየካቲት ወር 1928 ዓመተ ምህረት የኢትዮጵያና የህዝቦቿ መከራ ይህን ይመስል ነበር። ይህን እያሰብኩ ቀኛዝማች ወልደ ጊዮርጊስ ከጎጆዋ ከወጣ በኋላ እንቅልፍ ወሰደኝ። ብዙም ሳልተኛ ከጎጆዋ በራፍ አካባቢ የሚጨቃጨቁ ሰዎች ድምፅ ቀሰቀሰኝ። ወዲያው ገብስማው ጸጉር ቀኛዝማች ወልደ ጊዮርጊስ በጣም እያዘኑ መጥተው ጌታው ተነስ፣ አደጋ መጥቷል፣ ቶሎ ከዚህ መንደር መጥፋት አለብን አሉኝ። አንድ የቀኛዝማች ታማኝ ወታደር ትናንት ቀኑን ሙሉ መከራችንን ሲያበሉን የዋሉት ሽፍቶች ወደ መንደሯ ተጠግተው መመሸጋቸውንና ጎህ ሲቀድ አደጋ ሊጥሉብን መዘጋጀታቸውን ዝርዝሮ እንደነገራቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። ቀጥለውም ጌታው እነዚህ ሽፍቶች ምንም ኃይል አያግዳቸውም። ትላንት በተካሄደ ተኩስ ሹማቸውንና ሌሎች አምስት ወታደሮቻቸውን አጥተዋልና በቶሎ እንዲህ በጨለማ ሳይነጋ ቀድመን ተዚሽ ገላጣ መንደር ርቀን ወደ ተራራው ጫፍ ወጥተን መመሸግ አለብን አሉኝ። አሁን አመራው አይሆንም፣ የትም አንሄድም፣ እዚሁ ሆነን እንገጥማቸዋለን አልኩ። ቀጥዬም ቀኛዝማችን
እርሶ 300 ወታደሮች አሉት እኔም 50 አሉኝና ብዬ ንግግሬን ሳልጨርስ ቀኛዝማች ወልደ ጊዮርጊስ ዋይ ፈረንጅ ጌታ እኔ አሁን 300 ወታደር የለኝም የቀሩኝ 20 ቢበዛ 30 ቢሆኑ ነው ፈረንጅ የቀሩት ወታደሮች ከሽፍቶች ጋር ተቀላቅለዋል ትናንት ባንተ ወታደሮች ከተገደሉት መካከል ዘመዳቸውን አግኝተው ክፉኛ ተቆጥተዋል አንተንም ሊበቀሉ ምለው ተገዝተዋል
አሁን ቀኛዝማች እውነቱን እንደሆነ ጭንቅ ያለው ፊቱ ይናገር ነበር ምንም ማድረግ አንችልም እንደደከመን እንቅልፍ ሳንጠግ በዚህ ድቅድቅ ጨለማ ተራራ መዋጠጥ አለብን ደግነቱ ቀኛዝማች ወልደ ጊዮርጊስ እያንዳንዷን ድንጋይ ጠንቅቆ ያውቃታል ቢሆን እኩለ ሌሊት ቢሆን ነው ጨረቃዋም ጨክና ከተራራው ጀርባ ተደብቃለች ከአንድ ሜትር በላይ አርቆ በማይታይበት ጨለማ በዳክዬ እርምጃ ቀኛዝማች ወልደ ጊዮርጊስን ተከትለን አንዲት ኮሽታ ሳናሰማ ወደ ተራራው ወጣን ከሁለት ሰዓት የዳክዬ ጉዞ በኋላ ከተራራው ጫፍ ደረስ አዎ ተራራው ባናቱ ላይ እጅግ በጣም የሚያስገርሙ የተፈጥሮ የመከላከያ ምሽጎች አሉት እዚህ ከመሸግን የፈለግነውን ያህል ጦር ቢሰለፍብን ጥይቶቻችን እስካላለቁና ውሃና ምግብ ጨርሰን በረሃብና በውሃ ጥም እስካልሞትን ድረስ ብዙ ጊዜ መከላከል እንችላለን እንዲህ ሳስብ በድንገትና በችኮላ ከመንደሯ ተጣድፈን ስንወጣ በቂ ስንቅ ያለመያዛችን ትዝ አለኝ እንሳ ምን ትላለህ ብለው ቀኛዝማች ላቀረቡልኝ ጥያቄ አዎ ጥሩ ቦታ ነው አጋሽ ኃይል እስኪመጣልን ድረስ እዚህ መሽገን መከላከል እንችላለን አልኳቸው ኃይል ከየት ይመጣል ብለህ ነው ጌታው አሉኝ ቀኛዝማች አሁን በመገረም ጢማቸውን እንደመፈተግ እያሉ ከዚህ ራቅ ብሎ አምባራዶም የራስ ሙልጌታ ጦር አለ አሁን ካለንበት ተራራ ጫፍ ትይዩ የግማሽ ቀን መንገድ ርቀት ላይ ሳምሪ ከምትባል ቦታ የራስ ስዩም ሚስት ከአምስት ሺህ ጦራቸው ጋር ሰፍረዋል አሁን ካለንበት የተራራ ጫፍና ባቢ አዲ እኩሌታ ቦታ ላይ አቢቹ ከሁለት ሺህ በላይ ከሚሆነው ጦሩ ጋር ከሽፍቶች ጋር እየተዋጋ ሰፍሯል ቀኛዝማች ወልደ ጊዮርጊስን ጠራውና ሁለት ታማኝ ወታደሮችን ወደ ራስ ሙልጌታ የጦር ሰፈር ልከው ያለንበትን ሁኔታ አስረድተው 300 ወታደሮችና የተወሰኑ መትረየሶችን ይዘውልን እንዲመጡ ላኩ ሌላ ሁለት ታማኝ ወታደሮችን ደግሞ ከራስ ስዩም ሚስት ዘንድ ሳምሪ ልከው እርዳታዋን እንደምንፈልግ እንዲያስረዱ ይላኩ ሌሎች ሁለት ታማኝና ደፋር ወታደሮችን ወደ አቢቹ ልከው ችግር ውስጥ እንዳለን እንዲነግሩት አድርገው ላኩ አልኩና ቀኛዝማች ወልደ ጊዮርጊስን ለመንኳቸው የጦር እርዳታ ልመና ወደ ራስ ካሳ መላኩ ዋጋ የለውም ከራስ ካሳ የሚመጣ የጦር ኃይል እንኳ ቢኖር እዚህ ቢደርስልን ግፋ ቢል ከአራት ቀናት በኋላ ነው አራት ቀን ሙሉ ግን በዚህ ተራራ ጫፍ ላይ ያለምንም ስንቅና ውሃ መቆየት አንችልም ቀኛዝማች ወልደ ጊዮርጊስ በዚህችው ምሽት ልመናዬን ተቀብሎ ታማኝ ሰዎቻቸውን መርጠው መልእክቴን ሊልኩ ወደ መንደሩ ቁልቁል ገሰገሱ ከተራራው ጫፍ ገደል ላይ እንደ ውሃ ልክ ተጠርባ ከተዘረጋች ግርግይ ላይ ሰፍረን በታላቅ ትዕግሥት ቀኛዝማች ወልደ ጊዮርጊስ ኃይል አስተባብረው እስኪደርሱልን መጠበቅ ጀመር ቀኚ ወታደሮቻችን ቀኑን ሙሉ በተወሰነ ጊዜ እየተቀያየሩ አካባቢያችንን ቢቃኙም ምንም ዝር የሚል ነገር አልነበረም ማምሻው ላይ ቀኛዝማች ወልደ ጊዮርጊስ ብቻቸውን ወደ ምሽጋችን ብቅ አሉ ቀኛዝማችን ገና ከሩቅ ሳያቸው ድምፄን ከፍ አድርጌ ተጣራው ቀኛዝማች ወደኛ እየቀረቡ ሲመጡ እጅጉን በጣም እንዳዘኑ ያስታውቅ ነበር ቀኛዝማች ከአጠገቤ አረፍ ብለው የመንደሩ ሰዎች እኛን ለማዳን የሚያደርጉትን ጥረት በክፉ ዓይን እንደሚያዩትና በጎ ፈቃደኞችን አግኝተው መልእክቱን ለመላክ ተቸግረው እንደነበርና በመከራ አሳምነው የላኳቸው መልእክተኞቹ ምንም ፋይዳ ሳይፈይዱ እንደተመለሱ እዝን ብለው ነገሩኝ
ወደ ራስ ሙሉጌታ የጦር ሰፈር መልእክተኞች ፈጽሞ መጣጋት እንዳልተቻላቸውና የራስ ሙሉጌታ ጦር በጣሊያን ሰራዊት ተከቦ ሲዋጋ ሰንብቶ ትናንት ያምባራዶ ምን ተራራ ጫፍ ለጣሊያኖች መልቀቁንና የራስ ሙሉጌታ ወታደሮች ዝብርቅርቁ በወጣ ሁኔታ ወደ አምባላጌ ማፈግፈግና መሸሽ መጀመራቸውን የራስ ስዩም ባለቤት ከሳምሪ 5000 ጦሯን ይዛ ከሶስት ቀን በፊት ወደ ስሜን ተራራ መውጣቷንና ለቀው የሄደችውን ሳምሪን ጣሊያኖች እንደተቆጣጠሩት ካስረዱኝ በኋላ በእኛና በራስ ካሳ ጦር መካከል ሰፍሮ ያለውና ከ2000 በላይ ፈጣንና ተወርዋሪ ጦር ያለው አብቹም በአንድ ወገን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች፣ በሌላ ወገን በትግራይ ሽፍቶች፣ ከታች ደግሞ በጣሊያን ወታደሮች ተከቦ በከባድ ውጊያ ላይ መሆኑንና መልክተኞቹ ወደዚያ ደፍረው ለመሄድ እንኳን ፈቃደኛ ሳይሆኑ እንደቀሩ ባዘነ ልባቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። እንግዲህ ያለን የመጨረሻ እድል በራሳችን መተማመን ብቻ ነው። እንዲህ እጅጉን በጣም ተስፋ አስቆራጭ ሁኔታ ላይ ያለን ጣሊያኖች ወደ ቀኛዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ እድል ቀኛዝማችን አድፍጠው ወደሚጠብቁን ሽፍቶች ሂደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትዕግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትዕግስቴ ወደ ማለቆ ሲቀርብ ቀኛዝማች ተመለሱ። እሺ ቀኛዝማች ምን አሉ? ተቀበሉን? እያልኩ ገና ብቅ ከማለታቸው ድምጼን ከፍ አድርጌ እየጮኩ ጠየቅኳቸው። ቀኛዝማች በታላቅ አዘን ራሳቸውን አወዛወዙ። ባረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳ ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኛዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃሉ። ምንም ስንቅና ውሃ እንደሌለን አውቀዋል። መጀመሪያ በረሃብና በውሃ ጥም ሊቀጡንም ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋቤል 3 ቀን ብትችሉ ነው፣ ከሶስት ቀን በኋላ የማጥቃት እርምጃ እንወስዳለን፣ እንዘምትባችኋለን። ከዚያ ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብኝ አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋም ያለ ገላጋይ እየወቃችን ነው። ብቻዬን ተቀምጬ እንዲህ መላው ከጠፋ ፍጹም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ፣ አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ጸጉር እየሰነጠቁ አፍሰለስላለሁ። ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደ እንቅልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።